ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ማክሰኞ ጥር 24 2015 ዓ.ም ዝግጅታችን ጀመረ። ለረሃብ ለተጋለጠችው ሶማሊያ ለጋሾች ትኩረት እንዲሰጡና ሰዎችን ከሞት እንዲታደጉ ዩናይትድ ስቴትስ ጠየቀች። ከአማራና ከቤንሻንጉል ከኦሮሚያና ከቤንሻንጉል ክልል የተፈናቀሉ ሰዎች መቸገራቸውን ገለጹ። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ከአዲስ አበባ 160 ኪሎ ሜትር ርቀት ላይ በኦሮሚያ ክልል ስር በምትገኘው ገብረ ጉራቻ ከተማ ታጣቂዎች ባደረሱት ጥቃት አንድ ቻይናዊ ተመቶ መገደሉን በኢትዮጵያ የቻይና ኤምባሲ አስታወቀ። አዲስ አበባ የሚገኘው ኤምባሲው ዛሬ ባወጣው መግለጫ ትናንት ሰኞ ምሽት በዘጠኝ የቻይና ዜጎች ላይ ጥቃት መድረሱን ገልጾ እንዳለመታደል ሆኖ ከመካከላቸው አንዱ በጥይት ተመቶ ሕይወቱ አልፏል ብሏል። ዜጎቹ ከፍተኛ አለመረጋጋት ያለባቸውን አካባቢዎች ለቀው እንዲወጡ አሳስበዋል። በኦሮሚያና አዋሳኝ ክልሎች ታጣቂዎች የሚያደርሱት ጥቃት፣ ጠለፋና ስርቆት መበራከቱን ኤምባሲው ጠቅሶ ዜጎች የደህንነት ግንዛቤያቸውን እንዲያሰፉና አሁን ድረስ በግጭት ውስጥ ከሚገኙ አካባቢዎች ለቀው እንዲወጡ አስታውቀዋል። አሁን ከፍተኛ ስጋት ባለበት አካባቢ ውስጥ የምትገኙ ከሆነ አስተማማኝ ደህንነት ወዳለበት ቦታ አሁኑኑ ለቃችሁ እንድትወጡ ሲል ማሳሰቢያ ሰጥቷል። የካቶሊኩ ርዕሰ ሊቃነ ጳጳስ አቡነ ፍራንሲስ አሁን ድረስ በቅኝ ግዛት አስተሳሰብ ውስጥ ሆና በብዝበዛ አይን ትታያለች ብለው በጠሯት አፍሪካ በድህነትና ግጭት ውስጥ ወደሚገኙት ሁለት አገሮች ኮንጎና ደቡብ ሱዳን የሰላም መልእክት ለማድረስ ለሚያደርጉት የስድስት ቀናት ጉብኝት ዛሬ ማክሰኞ ኮንጎ ገብተዋል። የረድኤት ቡድኖች የፍራንሲስ ጉብኝት ዓለም በተረሱት የሁለት አገር ግጭቶች ላይ ትኩረት እንዲሰጥና ለዩክሬን አዲስ ግጭት ቅድሚያ በመስጠት በእርዳታ ጠያቂዎች ብዛት የተሰላቸው ዓለም አቀፉ ማህበረሰብ በአንዳንድ አፍሪካ አገሮች እጅግ ከፍተኛ በሆኑ የሰብአዊ ቀውሶች ትኩረት እንዲሰጥ ሊያደርግ ይችላል የሚል ተስፋ ማሳደራቸው ተመልክተዋል። የፍራንሲስ ጉብኝት የካቶሊክ ቤተ ክርስቲያን አማኞችና ካህናት ቁጥር እየጨመረ ከሚገኝባቸው ጥቂት የዓለም ክፍሎች አንዷ በሆነችው አፍሪካ የወደፊቱን የካቶሊክ ቤተ ክርስቲያን ዕጣ አስመልክቶ ፊት ለፊት እንዲነጋገሩ ያደርጋቸዋል ተብሎ እንደሚጠበቅ ተገልጿል። የ86 ዓመቱ ፍራንሲስ በ10 ዓመት የጵጵስና ዘመናቸው ወደ አፍሪካ ሲጓዙ ይህ አምስተኛ ጊዜያቸው መሆኑ ተነግሯል። ቤተ ክርስቲያኒቱ ሁሉንም የምትቀበል፣ ድሆችም የተለየ ክብርና ሰላማቸውን የሚያገኙባት፣ ለቆሰሉ ነፍሳት እንደ መስክ ሆስፒታል ሆና እንድታገለግል አድርጎ መልሶ በመቅረጽ ላይ አሻራቸውን ለማሳረፍ እንደሚጥሩም ተዘግበዋል። የአቡነ ፍራንሲስ ጉብኝት መጀመሪያ የታቀደው ባለፈው ሐምሌ ቢሆንም በጉልበታቸው ሕመም ምክንያት ለአሁኑ የተላለፈው መሆኑ ተዘግበዋል። የላይቤሪያው ፕሬዝደንትና የቀድሞ የዓለም አቀፍ እግር ኳስ ተጫዋች ጆርጅ ዊሃ በሚቀጥለው ጥቅምት በሚደረገው የአገሪቱ ፕሬዝደንታዊ ምርጫ ለሁለተኛ ጊዜ እንደሚወዳደር አስታወቁ። የዊሃ ተቃዋሚዎች ፕሬዝደንቱ ሕዝብ እየጎዳና እየጨመረ ስላለው የዋጋ ንረትና የምግብ እጥረት ምንም እያደረጉ አይደሉም ሲሉ እንደሚተቹ የአጃንስ ፍራንስ ፕሬስ ዘገባ አመልክተዋል። ፓኪስታን ውስጥ በሰሜን የአገሪቱ ክፍል በሰዎች በተሞላ አንድ መስጊድ ውስጥ ትናንት በደረሰ የቦምብ ፍንዳታ የሞቱት ሰዎች ቁጥር ቢያንስ 100 መድረሱ ተነገረ። ሌሎች 150 የሚደርሱ ደግሞ መቁሰላቸው ተገልጸዋል። ሂበር ፓህቱንሃ ክፍለ ግዛት ዋና ከተማ በሆነችው ማዕከላዊ ፔሻወር በደረሰው ፍንዳታ ተጎጂ የሆኑ ሰዎችን ከህንፃው ፍርስራሾች ውስጥ የማፈላለጉ ሥራ መቀጠሉም ተነግረዋል። እጅግ አደገኛ እንደነበር የተነገረለት ፍንዳታ የህንጻውን ጣሪያ ማፈራረሱ ተመልክቷል። ጥቃቱ ጉዳት ካደረሰባቸው መካከል አብዛኞቹ የክፍለ ግዛቲቱ ፖሊሶች መሆናቸው ሲገለጽ፣ አደጋው የደረሰበት መስጊድ በደህንነትና የመንግስት ባለስልጣናት የሚዘወተር መሆኑም ተነግሯል። እስካሁን ለፍንዳታው ኃላፊነቱን የወሰደ ወገን አለመኖሩ የተገለጸ ሲሆን የፓኪስታኑ ታሊባን ለአሜሪካ ድምጽ የላከውን ጨምሮ ባወጣው መግለጫ በሰኞ ፍንዳታ እጁ እንደሌለበት አስታውቋል። ለሶስት ዓመታት እየወደቀ የመጣው የሊባኖስ ኢኮኖሚ አገሪቱን ወደ ጥሬ ገንዘብ ልውውጥ ብቻ እየመራት ሲሆን፣ አንዳንድ የንግድ ድርጅቶች ክሬዲት ካርዶችን እንደማይቀበሉ እያስታወቁ መሆኑ ተሰማ። ይህ የካሽ ወይም የጥሬ ገንዘብ ብቻ ልውውጥ በአገሪቱ የወንጀል እንቅስቃሴዎችን እንዳያባብስና ለሽብርተኞች ድጋፍ ሊውል የሚችል ህገወጥ የገንዘብ ልውውጦችን እንዳያስፋፋ ስጋት መፍጠሩን ሮይተርስ ዘግቧል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ለዩክሬን የተዋጊ ጀቶችን የማስታጠቁ ጉዳይ የዩክሬን መከላከያ ሚኒስትር ኦሌክሲ ሪዚንኮቭ ከፈረንሳይ መሪዎች ጋር ዛሬ ፓሪስ ላይ በሚያደርጉት ስብሰባ እልባት ያገኛል ተብሎ እንደሚጠበቅ ተገልጿል። የዩክሬን ባለስልጣናት የሩሲያን ወረራ በተሻለ መንገድ ለመመከት የሚያስችላቸውን ተዋጊ ጀቶቻቸውን እንዲልኩላቸው ምዕራባውያን አጋሮቻቸውን የጠየቁ ቢሆንም ጥያቄዎቹ አሳሳቢ ሆነዋል። ፈረንሳይ ለዩክሬን ተዋጊ ጀቶችን ትሰጥ እንደሆነ ትናንት የተጠየቁት የፈረንሳይ ፕሬዚደንት ኢማኑኤል ማክሮን እንዳይሰጥ የተከለከለ ነገር የለም ብለዋል። ይሁን እንጂ እንደዚህ ያሉ ውሳኔዎች ሲወሰኑ መታየት ያለባቸው ብዙ ነገሮች አሉ። ከነዚህ መካከል መሳሪያዎቹ የሩሲያ ምድር ላይ የሚያርፉ መሆን የለባቸውም፣ ውጥረትን የሚያባብሱና የፈረንሳይን ጦር አቅም የሚያዳክሙ መሆን አይገባቸውም ሲሉ ማክሮን አክለዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደንም ባለፈው ሰኞ በዋይት ሀውስ ለዩክሬን F-16 ተዋጊ ጀቶችን ይሰጡ እንደሆነ ከሪፖርተሮች ለቀረበላቸው ጥያቄ የሰጡት ምላሽ አይ ወይም ኖ የሚል ብቻ ነበር። ባለፈው ሳምንት ዩናይትድ ስቴትስ እና ለሳምንታት ስታንግራግር የቆየችው ጀርመን ዘመናዊ የሊዮፖርድ 2 ታንኮችን እንደሚሰጧት ቃል ከገቡ በኋላ ዩክሬን በዚያ በኩል የቀናት መሆኑ ተመልክተዋል። ዩናይትድ ስቴትስ እና ደቡብ ኮሪያ የሰላምና የጋራ ወታደራዊ ልምምዶቻቸውን የሚያካሂዱባቸውን መስኮች በማስፋት ከሰሜን ኮሪያ በተደጋጋሚ የሚካሄዱ የሚሳኤል ሙከራዎችን አስመልክቶ የመረጃ ልውውጦቻቸውን እንደሚያሳድጉ ዛሬ አስታወቁ። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን እና የደቡብ ኮሪያ መከላከያ ሚኒስትር ሊ ጆንግ ሱፕ ባለፈው ዓመት ውስጥ ባልተለመደ ሁኔታ እየጨመረ መጥቷል ላሉት የሰሜን ኮሪያ ትንኮሳ ተጨማሪና ቆራጥ ምላሾችን እንደሚሰጡ በጋራ በሰጡት ጋዜጣዊ መግለጫ ቃል ገብተዋል። የዩናይትድ ስቴትስ መከላከያ ሚኒስትር ሎይድ ደቡብ ኮሪያ ዋና ከተማ ሶል በአገሪቱ የመከላከያ ጽህፈት ቤት ውስጥ በሰጡት መግለጫ ዋሽንግተን የረጅም ጊዜ አጋሯን ለመመከት ፔንታገን መደበኛውን ጦር ኒኩለርና የሚሳይል መከላከያዎችን ሁሉ ጨምሮ የዩናይትድ ስቴትስን ሙሉ የመከላከያ አቅም ይጠቀማል ሲሉ ለደቡብ ኮሪያ ባለስልጣናት ያላቸውን ቁርጠኝነት አረጋግጠዋል። ሁለቱ አገሮች ከሚቀጥለው ወር ጀምሮ ከመደበኛው ወታደራዊ ልምምዶች በተጨማሪ ከፍተኛና ልዩ ወታደራዊ የጦር ልምምዶችን እንደሚያካሂዱ ሁለቱ የመከላከያ ሚኒስትሮች ኦስተን እና ሊ ጨምረው መግለጻቸው ተዘግቧል። ዩናይትድ ስቴትስ ደቡብ ኮሪያ ውስጥ የሰፈሩ 28,500 ወታደሮች እንዳሏት በዘገባው ተመልክቷል። የቀድሞው የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ጋዜጠኛው ቦብ ውድዎርድ ሬጅ ለሚለው መጽሐፉ የተጠቀመበትን የቃለ መጠይቃቸውን ቅጂ በድምጽ ለማሳተም ምንም አይነት ፈቃድ አላገኘም ሲሉ ክስ መመስረታቸው ተሰምቷል። በፍሎሪዳ ግዛት ፔንሳኮላ ውስጥ በሚገኘው የፌዴራሉ ፍርድ ቤት የቀረበውና በጋዜጠኛው ውድዎርድ አሳታሚ ሳይመን ኤንድ ሹስተር ኢንክ እና የአሳታሚው እናት ድርጅት ፓራማውንት ግሎባል ላይ የተመሰረተው ክስ የ50 ሚሊዮን ዶላር ካሳ መጠየቁ ተመልክቷል። አሳታሚውና ጋዜጠኛው ውድዎርድ በጋራ ባወጡት መግለጫ የትራምፕ ክስ ምንም መሰረት የሌለው መሆኑን ገልጸው በከፍተኛ ደረጃ እንደሚከላከሉት አስታውቀዋል። ትራምፕ በመሰረቱት ክስ ላይ ፈቃዳቸውን የገለጹት በውድዎርድ መጽሐፍ ላይ እንዲካተቱ እንደ አውሮፓ አቆጣጠር ከታህሳስ 2019 እስከ ነሐሴ 2020 ድረስ የተደረጉትን ቃለ መጠይቆች ብቻ መሆኑን አመልክተዋል። ሬጅ እንደ አውሮፓ አቆጣጠር በ2021 የታተመ ቢሆንም ከዚያ በኋላ እንደ አውሮፓ አቆጣጠር በ2022 የትራምፕ ቴፖች ተብለው በህዳር ወር በድምጽ የተለቀቁትን 20 የትራምፕ ቃለ መጠይቆች በሚመለከት ውድዋርድና አሳታሚው ሳይመን እና ሹስተር የቅጂ መብቴን ጥሰዋል በሚል መሆኑ ተዘግቧል። የቅጂ መብቱ ክስ የመጣው በፍሎሪዳ ዌስት ፓልም ቢች የፌደራሉ ፍርድ ቤት ዳኛ እንደ አውሮፓ አቆጣጠር በ2016 ተቀናቃኛቸው በነበሩት ሂለሪ ክሊንተን እና ሌሎች ላይ የሐሰት ክስ መስርተዋል በሚል ትራምፕና አንደኛው ጠበቃቸው ወደ 1 ሚሊዮን ዶላር የሚጠጋ ገንዘብ እንዲከፍሉ ከወሰኑባቸው ሳምንታት በኋላ መሆኑን የአሶሲየትድ ፕሬስ ዘገባ አመልክቷል። አድማጮች፣ በምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ጥር 24 2015 ዓ.ም ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voa አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አሁንም አብራችሁን ቆዩ። ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። ለረሃብ ለተጋለጠችው ሶማሊያ ለጋሾች ከፍተኛ ትኩረት በመስጠት ሰዎችን ከሞት እንዲታደጉ ዩናይትድ ስቴትስ ጠየቀች። ሶማሊያን ጨምሮ በአራት የአፍሪካ ሀገራት ጉብኝት ያደረጉት በተባበሩት መንግስታት የዩናይትድ ስቴትስ ተወካይ አምባሳደር ሊንዳ ቶማስ ግሪንፊልድ አስፈላጊው ድጋፍ ካልተደረገ በሶማሊያ የምግብ እጥረት የብዙዎችን ሕይወት ሊቀጥፍ እንደሚችል ስጋታቸውን ገልጸዋል። ዩናይትድ ስቴትስ በሶማሊያ ረሃብን ለመከላከል ተጨማሪ 40 ሚሊዮን ዶላር እንደምትለግስም አምባሳደር ግሪንፊልድ ከጉብኝታቸው በኋላ በሰጡት መግለጫ ይፋ አድርገዋል። ከሶማሊያ በተጨማሪ በኢትዮጵያና በኬንያ አጎራባች አካባቢዎችም በተከሰተው ድርቅ በአስር ሺዎች የሚቆጠሩ ሰዎች ስለመሞታቸው መረጃዎች ይገልጻሉ። ኬኔዲ አባተ ተጨማሪ አለው።
እንደ አውሮፓውያኑ ከ2015 ወዲህ ማለትም ከ8 ዓመታት በኋላ ሶማሊያን የጎበኙት የመጀመሪያዋ የአሜሪካ ከፍተኛ ባለስልጣን አምባሳደር ሊንዳ ቶማስ ግሪንፊልድ ዓለም አቀፉ ማህበረሰብ ረሃብ ለተጋረጠባት የአፍሪካ ቀንድ አገር ሶማሊያ አፋጣኝ እርዳታ ሊያደርግ ይገባል ሲሉ አሳስበዋል። ለአንድ ሳምንት ሶማሊያ፣ ኬንያ፣ ጋናና ሞዛምቢክ የሥራ ጉብኝት ያደረጉት አምባሳደር ግሪንፊልድ ጉብኝታቸውን በተመለከተ ትላንት ጥር 22 ምሽት ላይ ለጋዜጠኞች በበይነመረብ በሰጡት መግለጫ ዋነኛ ትኩረታቸውን በሶማሊያ ላይ አድርገዋል። ለአምስት ተከታታይ የዝናብ ወቅቶች ዝናብ በማጣት በታሪኳ ረጅሙን ድርቅ እያስተናገደች ያለችው ሶማሊያ እንደ አውሮፓውያኑ በ2011 ከሩብ ሚሊዮን በላይ ዜጎቿን ሕይወት ከቀጠፈው የላቀ ረሃብ እንዳይከሰት ትሰጋለች። ይህን ስጋት በሶማሊያ ቆይታቸው ከአገሪቱ ፕሬዝደንት ሐሰን ሼክ ሞሐመድ እና ሌሎች ባለስልጣናት ጋር በተወያዩበት ወቅት መረዳታቸውን የገለጹት አምባሳደር ግሪንፊልድ ቀውሱን ለመከላከል ዩናይትድ ስቴትስ ተጨማሪ 40 ሚሊዮን ዶላር እንደምትለግስ ገልጸው ሌሎች ለጋሾችም ልዩ ትኩረት እንዲያደርጉ አሳስበዋል።
What I heard in southern Somalia is that because of the combination of COVID conflict
በሶማሊያ የሰማሁትና ያየሁት በኮቪድ በግጭትና የአየር ንብረት ለውጥ ምክንያቶች የረሃብ ስጋት ተመልሶ መጥቷል። ይህን የምንከላከልበት መሳሪያ አለን። የሰዎች ህይወት ለማዳን ረሃብን ለመከላከልና የሰብአዊ ፍላጎቶችን ለማሟላት ዩናይትድ ስቴትስ ለሶማሊያ ተጨማሪ 40 ሚሊዮን ዶላር የገንዘብ ድጋፍ ታደርጋለች። አሁንታው ግን ዩናይትድ ስቴትስ ችግሩን ብቻዋን ማስወገድ አትችልም። በመሆኑ ዓለም አቀፉ ማህበረሰብ ጥረቱን እንዲያጠናክርና የበለጠ እንዲሰራ ጥሪ ያቀርባለሁ። የበለጠ የመስጠት አቅም ያላቸው ሀገራት የሰብአዊነት ጥሪን ማክበር አለባቸው። በከፋ ችግር ውስጥ ላሉ ሰዎች የሚሆን ድጋፍ ማቅረብ የማንችልበት ምንም ምክንያት የለም በፍጹም። ስለዚህ ትኩረት እናድርግ፣ አብረን ረሃብን ለዘላለም እናስወግድ።
አምባሳደሯ ትናንት በሰጡት መግለጫ ላይ ሌላውን የሶማሊያ ፈተና አልሸባብን ለማስወገድ እየተወሰደ ያለው እርምጃ በምን ደረጃ ላይ እንደሚገኝ ተጠይቀው
On the fight against al-Shabaab, the fight continues.
ከአልሸባብ ጋር የሚደረገውን ውጊያ በተመለከተ ትግሉ እንደቀጠለ ነው። የሶማሊያ መንግስት በአልሸባብ ላይ በሚወስደው እርምጃ መሻሻል እየታየ ነው። እኛም ስልታቸውን በመደገፍ ጎን ለጎን እየሰራን ነው። መንግስትን ለመደገፍ የሚያደርጉትን ጥረት ለመደገፍ በሶማሊያ ካለው የአፍሪካ ህብረት ተልዕኮ ጋር እየሰራን ነው። እና እነዚህ ጥረቶች አልሸባብ የሶማሊያን ህዝብ የማሸበር አካባቢውንና ዓለምን የማሸበር አቅሙን ማስወገድ እስኪችሉ ድረስ ይቀጥላሉ።
በተለይ ሶማሊያ አሁን ካሉባት ስጋቶች ይልቅ የረሃብ ጉዳይ ይበልጥ አሳሳቢ ነው ያሉት አምባሳደር ሊንዳ ቶማስ ግሪንፊልድ ሀገሪቱን እስካሁን ከረሃብ አዋጅ መታደግ ቢቻልም ነገር ግን በመቶዎች የሚቆጠሩ ሰዎች በምግብ እጦት ሞተዋል በማለት ጥረታችንን ካላፋጠንን በሀገሪቱ ረሃብ ባይከሰት እንኳን ረሃብን መሰል ሁኔታዎች መከሰታቸው አይቀርም ሲሉ አስጠንቅቀዋል። ይሁን እንጂ ለጋሽ ሀገራት በዩክሬን ጉዳይ ተጠምደው የሶማሊያን ችግር ዘንግተዋል ሲሉ በሶማሊያ የተባበሩት መንግስታት አስተባባሪ አዳም አብዱል ሞላ ከአምባሳደር ግሪንፊልድ ጋር በነበራቸው ቆይታ መናገራቸውን አሶሺየትድ ፕሬስ ዘግቧል። ለአብነትም የአውሮፓ ህብረት ባለፈው አመት ለሶማሊያ ከታቀደው የሰብአዊ ድጋፍ 10% ብቻ መስጠቱን አብዱል ሞላ ስለመግለጻቸው ዘገባው ያመለክታል። በተመድ መረጃ መሰረት ባለፈው የአውሮፓውያኑ አመት ዩናይትድ ኪንግደም 78 ሚሊዮን ዶላር፣ የአውሮፓ ህብረት 74 ሚሊዮን ዶላር፣ ጃፓን 27 ሚሊዮን ዶላር፣ ሳውዲ አረቢያ ደግሞ 22 ሚሊዮን ዶላር ሲለግሱ ዩናይትድ ስቴትስ በበኩሏ ከ2022 የበጀት አመት መጀመሪያ ጀምሮ ለሶማሊያ ከቀረበው ድጋፍ 80% ማለትም 1.3 ቢሊዮን ዶላር ለግሳለች። በርካታ ለጋሾች ለሶማሊያ የሰጡትን አነስተኛ ትኩረት የተቹት አምባሳደር ግሪንፊልድ ተጨማሪ ድጋፍ ካልተደረገ በሶማሊያ ለ4.6 ሚሊዮን ሰዎች የሚሆነው ወሳኝ የምግብ እርዳታ እስከ ሚያዝያ ድረስ ይጠናቀቃል ሲሉ ተናግረዋል። ከሶማሊያ በተጨማሪ በኢትዮጵያና በኬንያ አጎራባች አካባቢዎችም በተከሰተው ድርቅ በ10,000 የሚቆጠሩ ሰዎች ስለመሞታቸው መረጃዎች ይገልጻሉ። በሶማሊያ ብቻ ከግማሽ ሚሊዮን በላይ እድሜያቸው ከ5 ዓመት በታች የሆኑ ህጻናት ከፍተኛ የሆነ የተመጣጠነ ምግብ እጥረት አለባቸው ሲል የተመድ የህጻናት ኤጀንሲ አስታውቋል። በሚሊዮን የሚቆጠሩ የቤት እንስሳትም ሞተዋል ነው የተባለው። በአሁን ወቅት በሶማሊያ ወደ 2 ሚሊዮን የሚጠጉ ሰዎች በከፍተኛ የምግብ እጥረት ውስጥ እንደሚገኙ ከሰብአዊ ሰራተኞች ማረጋገጡን የዘገበው አሶሺየትድ ፕሬስ ከነዚህ መካከል 900,000 የሚሆኑት በአልሸባብ ይዞታ ውስጥ መሆናቸው ደግሞ ችግሩን ይበልጥ እንደሚያወሳስበው ጠቅሷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። ወደ ትንታኔው መጽሔት እንለፍ። ከኦሮሚያና ከቤንሻንጉል ጉምዝ ተፈናቅለው ባህር ዳር ከተማ ከማህበረሰቡ ጋር ተቀላቅለው የሚኖሩ ተፈናቃዮች ራሳቸውን የሚገልጽ ሕጋዊ መታወቂያ ከመንግስት አካል ባለማግኘታቸው ከቤት መከራየት ጀምሮ ከቦታ ቦታ ለመንቀሳቀስ ችግር ፈጥሮብናል ብለዋል። የአማራ ክልል አደጋ መከላከልና የምግብ ዋስትና ኮሚሽን በበኩሉ ማንኛውም ተፈናቃይ ወደ ክልሉ ሲገባ መመዝገብ እንዳለበት ገልጾ ችግር ገጥሞናል የሚሉ ግለሰቦችና በኮሚሽኑ ስም ዝርዝራቸው መሰረት ጊዜያዊ መታወቂያ እንደሚሰጣቸው ገልጿል። አስቴር ምስጋናው ዝርዝር አላት።
ከሶስት ዓመት በፊት ነበር ከኦሮሚያ ክልል ቄለም ወለጋ ዞን ሶዮ ወረዳ በወቅቱ በነበረው ግጭት ተፈናቅለው ወደ ባህር ዳር የመጡት አቶ ባየ ምልክት። ከሶስት ልጆቻቸው ጋር በባህር ዳር ዙሪያ ዘንዘልማ ተብሎ በሚጠራው አካባቢ እንደሚኖሩ ይናገራሉ። ከዓመት በፊት ልጃቸው የዩኒቨርሲቲ መግቢያ ውጤት አምጥቶ መቱ ዩኒቨርሲቲ ይደርሰዋል። እርሳቸውም ልጃቸውን ለማድረስ ሲሄዱ በየፍተሻ ጣቢያው ላይ መታወቂያ ሲጠየቁ የኦሮሚያ ክልል መታወቂያ እያሳዩ ማለፋቸውን ይናገራሉ። ልጃቸው ግን የዓመቱ ትምህርቱን አጠናቆ ሲመለስ የገጠመው ሌላ ነው።
በዚህ እድሜ ንብረቴን ትቼ የሸቀልኩኝ ልጆች እያስተማርኩኝ ምን ይደርሰዋል? ወደ ሊባቦር ደረሰው ህጅ ወስጅ አድርሸ ተመልሸ በሐምሌ ዙሮ ሲመለስ መታወቂያ ችግር ሁኖበት አናስገባህም ተብሎ ከገባ በኋላ አስወጥተውት ከምሸቱ 2 ሰዓት ሲሆን ውጣ ተብሎ በዩኒቨርሲቲ መታወቂያ አለኝ ዶክመንት አለኝ ቢል እንቢ ተብሎ ከዛ ፖሊሶች አግንቶት ፖሊስ ጣቢያ አሳድረው ነው ግዜር ይስጣቸው እድልኝ ትምርቱ በቃ ይቅር ይቅሩ ትምርቱ ስል ግዜያዊ መታወቂያ ተሰጠ። አሁን በእንደዚህ ነው ያለነው። አሁን ያ ግዜያዊ መታወቂያ እንግዲህ ሊያልቅ ነው የካቲት ሊያልቅ ነው በምን ተመልሰው እንደመጡ መድኃኒዓለም ነው የሚያውቁ።
በባህር ዳር ከተማ ከኦሮሚያና ከቤንሻንጉል ጉሙዝ ክልል ተፈናቅለው ከማህበረሰቡ ጋር ተቀላቅለው ከሚገኙት ውስጥ ከዘንዘልማና ከአጼ ቴዎድሮስ ክፍለ ከተሞች ከ800 በላይ አባወራዎች እንደሚገኙ የአካባቢው ተፈናቃዮች ሰብሳቢዎች ይናገራሉ። እነዚህ ተፈናቃዮች በከተማው የቀን ስራ እየሰሩ መንቀሳቀስ አለመቻላቸውን ቄስ ጥበቡ ጌትነት በባህር ዳር ከተማ የዳግማዊ ቴዎድሮስ የተፈናቃዮች ሰብሳቢ ይናገራሉ።
ከማህበረሰቡ ጋር ተቀላቅሎ ያለ በአምስቱ ቀበሌዎች በሰላም በፍኖተ በምድረገነት በማርዘነብ በአዲስ አበባ ቀበሌ ያለው በማህበረሰቡ ጋር ተሰብስቦ የቤት ክራይ ምን ይያለ ቀን ስራ እየሰራ ተቀምጦ የሚገኘው ወደ ውጭ ገጠሮች ቦታ ጫፍጫፍ ላይ ነው ተከራይቶ ያለው እና ከዚህ ስራው ለው ወደዚያ ሲሄዱ ማሽላ ሲጠብሱ ለው እናቶች ጎመን ሲሸጡ ለው ቲማቲም ያለውን ነገር ማንጎ ሲሸጡ ለው ሲሄዱ ይያዛሉ። በእግራቸውንም ይሄዱ ሲያዙ እየተንገላቱ ብዙ በስብሰባ ላይ ሲያቀርቡ ይሄንን በስብሰባ ላይ ነው ያቀርባሉ። የተፈናቃይ መታወቂያ እንዳይሰጠው ለጊዜው ታግደናል ነው የተባለ። እስከሚለቀቅላችሁ ድረስ ታግደናል አለ። መታወቂያ ባይሰጥም ያው ጊዜያዊ መታወቂያ የሚሆን እንደ መታወቂያ የሚያገለግል ይሰጣቸው ምናምን ብለ በየጠይቂያለሁ። ይሄንን ደግሞ አማክረን መልሱን እንሰጣቸዋለን። እስከዚያ ድረስ ባላችሁበት ቆዩ ነው የተባለ።
በጉልት ስራ የምትተዳደረው ወይዘሮ አበባ ጉቾ ከቤንሻንጉል ጉሙዝ ክልል አራት ልጆቿን ይዛ ባህር ዳር ከገባች 3 አመት በላይ ሆኗታል። ራሷን የሚገልጽ ህጋዊ መታወቂያ ስለሌላት ቤት ለመከራየት መቸገሯን ትናገራለች።
እሺ ያው ባህር ዳር ላይ በጣም በመታወቂያ እየተንገላታ ነው። ቤት ክራይ ስንጠይቅም መታወቂያ አላችሁ የላችሁም እየተባልን ነው እየተሰቃየን ነው። አሁንም ደግሞ ገበያ ላይ ሁለም ደግሞ እንዲህ መሸጥ ብሎብናል። ሸጥልን ሲል ስናመሽ በቃ መታወቂያ አንቁ። የአማራ ክልል የዚህ መታወቂያ ከሌለ የመተከላው ለምሳሌ የቢሻንጉል ብናሳያቸው በቃ እንደሌላ ብሔር ነው የሚያዩ እና በዛ ጉዳይ በጣም ያሰቃዩና ቤት ክራይ ላይ በቃ ተቸግረናል።
መታወቂያ ግን ለማውጣት ሙከራ አላደረግሽም?
ሙከራ ብናደርግ ምንም ተሰሚነትም የለንም።
ጠይቀሻል?
አዎ ጠይቄያለሁ። የለም ከሸኝ አምጡ ነው የሚሉን።
መሸኝ
አምጡ ይሉናል። ሸኝ ደግሞ ከምንም መህደና ነው።
ወጣት ልንገረው ጉቾ መታወቂያ ባለመኖሩ ድብደባና ስር እንደገጠመው ይናገራል።
ቀን ስራ ሰራው የስመጣ አጋጣሚ ገንዘብ በምንከፈልበት ሰዓት ሰውየው በሞተር እየላችሁ ልምጣ ጠብቁኝ አሁን ደረሰው አሁን መጣሉ ይለናል። እኛ ደግሞ እዚያ ነው የምንጠብቀው ገንዘባችን የሰረንበትን ዘለማል። ያን ይዘው ይመጣን ስንል እሱ ይቀራል። እኛ ይመሽብናል። ሲመሽ በአጋጣሚ እንያዛለን። መታወቂያ አምጡ ምናምን እንባላለን። እኛ ደግሞ ያሳልፈንን ብለን ደግሞ ያን መታወቂያ እንይዛለን። የመጣንበት መታወቂያ ያ ያሳልፍም ተኔ መጣ ምናምን እየተባለ እየተደበደብ ታስር ያደረያለው።
ለአብነት ያህል በባህር ዳር ከተማ የሚገኙ ተፈናቃዮችን አነሳን እንጂ በክልሉ በተለያዩ አካባቢዎች ከህብረተሰቡ ጋር ተቀላቅለው ያሉ ተፈናቃዮች ችግር መሆኑን ያነጋገርናቸው ገልጸውልናል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የቅድመ ማስጠንቀቂያና ምላሽ ዳይሬክተር አቶ ጌቴ ምህረቴ ማንኛውም ተፈናቃይ ወደ ክልሉ ሲገባ በአቅራቢያው በሚገኘው የኮሚሽኑ ጽህፈት ቤት መመዝገብ እንዳለበት ገልጸው በኮሚሽኑ ስም ዝርዝራቸው ያሉትን ተፈናቃዮችና መታወቂያ ይሰጠን ብለው የጠየቁትን ጊዜያዊ መታወቂያ ማሰጠት እንደሚችሉ ገልጸዋል።
ለዛ ቀበሌ ደብዳቤ ይሰጠኝ ተፈናቃይ ስለመሆኑ ብለው ከጠየቀን ያለምንም ቅድመ ሁኔታ ተፈናቃይ ዝርዝራችን ለይተን ለጠየቀለት ክፍለ ከተማ ሊሆን ይችላል ወይም ለጠየቀለት ቀበሌ ማረጋገጥ እንችላለን። ከዛ ውጭ ግን ይሄ ተፈናቃይ ነው ብለን እኛ መታወቂያ መስጠት የተቋሙ ተግባርና ኃላፊነትም ስላልሆነ ማለት ነው።
አቶ ጌቴ ከኦሮሚያ ክልል ከአራቱም ዞኖች ተፈናቅለው ወደ አማራ ክልል እየመጡ ያሉ ተፈናቃዮች ወደ 1 ሚሊዮን እየተጠጉ መሆኑን ባለፈው ሳምንት ገልጸው ነበር። በኦሮሚያ በቀጠለው ችግር ምክንያት ንጹሐን ዜጎች በክልሉ ውስጥና ከክልሉ ውጭ ወደ አማራ ክልል እየተፈናቀሉ መሆኑን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ ሰሞኑን ባወጣው ሪፖርት ጠቁሟል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በተከታዩ ዘገባ ወደ ደቡብ ክልል ስናልፍ የደቡብ ክልል ቡርጂና አማሮ ልዩ ወረዳዎች ወደ ዲላ ከተማ ሲሄዱ በነበሩ አምስት ሰዎች ላይ በኦሮሚያ ክልል ምዕራብ ጉጂ ዞን በተከፈተ ጥቃት ሁለት ሰዎች ሲገደሉ አራት መቁሰላቸውን ነዋሪዎችና ባለስልጣናት ገለጹ። በገላና ወረዳና በአማሮ ወረዳ አዋሳኝ አካባቢም የአማሮ ልዩ ወረዳ ነዋሪና የ11ኛ ክፍል ተማሪ ኢሰባዊ በሆነ መንገድ ተገድሏል ሲሉም ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል።
የአማሮ ልዩ ወረዳ ፖሊስ አዛዥ ሳጅና ራሱ ነጋሽ ጥቃቱን ያደረሰው የኢትዮጵያ ሕዝብ ተወካዮች ምክር ቤት በአሸባሪነት ፈርጆ ኦነግ ሸኔ ብሎ የሚጠራውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን ነው ብሏል።
ቦታው ያው በኤጀርሳና በሜጣሪ መሀል ነው። ምዕራብ ጉጂ ዞን ገላና ወረዳ ማለት ነው። በተለምዶ ቱቦ ሰፈር የሚሉት አካባቢ። እነዚህ ሰዎች ያው ከቡርጂ ነው መነሻቸው። ወደ ዲላ ነው እህል ጭኖ ሲጓዙ ነበሩት። መንገድ ላይ ደፈጣ ይዞ ነበሩ። ደፈጣ በያዙበት በነሱ ላይ ወጡ፣ ያው ተኮሱ። ወዲያውኑ መረጃ እንደደረሰን እኛም ያው የተወሰነ የእኛን ሚሊሻ ይዘን ጢሰን ነው ገባነው ወደ እነሱ ክልል። አስክሬን አንስተን ቁስለኛም አንስተን ወደ እኛ መጣንና ለሚመለከተው አካል መረጃ አደረሰን። በዛ ልክ ደግሞ ቁስለኞቹንም ከቡርጂ የመጡ ሰዎች ነበሩ።
ከተገደሉት ውስጥ አንደኛው የአማሮ ወረዳ ዞቀሳ ቀበሌ ነዋሪና የ11ኛ ክፍል ተማሪ መሆኑን ተናግሯል።
አካባቢ ላይ ችግር የለም። ዞሮ ዞሮ ትላንትና ወዲያ ሰኞ አንድ ተማሪ ከኛ ደግሞ ሩ ነበረ። በዚህ በከሬዳ መስመር ማለት ነው። 11ኛ ክፍል ተማሪ ነው ብሎ ስላገኙት አንገቱን አርዶ ጣሉ። ትላንትና ማታ ማምሻው ነው ልዩ ኃይል ፖሊስ አንድ ላይ ተባብረ ሚሊሻ ጋር ህዝቡ ጋር ተባብረ ሄደን ያን አስክሬን ያወጣንበት ሂደት ነው ያለውና ያው ዞሮ ዞሮ አሁን ተወሰነ ወደ ዶርባድ አካባቢ ተኩሶች አሉ።
ከቡርጅ ልዩ ወረዳ ተነስተው አማሮ ልዩ ወረዳ አቋርጠው ወደ ዲላ ከተማ በጭነት መኪና ሲሄዱ የነበሩ አንድ ሴትና አንድ ወንድ በተከፈተባቸው ተኩስ መገደላቸውን የተናገሩት ደግሞ የቡርጅ ልዩ ወረዳ ፖሊስ አዛዥ ምክትል ኮማንደር ደስታ ባንጌ ናቸው።
መኪና ፊት ለፊት ወጥቶ የተኩስ ሩምታ በመክፈት አራት ሰዎች ላይ የማብሰር አደጋና ሁለት ሰዎችን ገለዋሉ። ያው ይህንን አደጋ ካደረሱ በኋላ አካባቢው ተሰውሮ ማንነታቸው አልታወቀም። አጠቃላይ የሞቱት አንድ ወንድና አንድ ሴት፣ ከባድ አካል ጉዳት የደረሰባቸው ሁለት ወንድና አንድ ሴት፣ ቀላል አካል ጉዳት የደረሰው አንድ ወንድ እና ንብረቱ ላይ ደግሞ ከፍተኛ የማውደም ጥቃት ፈጽሟል።
ዓላማው ከዚህ በፊት በሁለቱ ልዩ ወረዳዎችና በምዕራብ ጉጂ ዞን መካከል የነበረው ግጭት በእርቀ ሰላም መቋጨትን ተከትሎ የተፈጠረውን ሰላም ለማደፍረስና የብሔር ግጭት ለመቀስቀስ ነው ሲሉ በቡርጅና በጉጂ መካከል እርቀ ሰላም ከወረደ ገና ሳምንት እንዳልሆነው አመላክተው ተናግሯል።
ጥቃት የሚፈጽመው ኦነግ ሸኔ ነው። ያው ማንነቱ እገሌ የሚባል ኦነግ ሸኔ ነው ለማለት ስለማይቻል ነው ያ ማንነቱ አይታወቅም የሚል ነገር ያልኩት። ያው ጸረ ሰላም ኃይል ያንን አካባቢ ብዙ ጊዜ እንደዚህ አይነት ጥቃት ሰላማዊ ዜጎች ላይ ይፈጽማል። እነዛ መከላከያ አካባቢ ላይ ቀድሞም ገብቶ ክትትል እያደረገ የነበረበት ሁኔታ ነው የነበረው።
የአካባቢው ነዋሪ የሆኑት አቶ ደጉ ጬራ ከአመት አመት የአርሶ አደሮችን ሞት የሚያስቆም አካል አልተገኘም ሲሉ ተናግሯል።
የታጠቁ ናቸው እነዚህ ሰዎች፣ ዘመናዊ የሆኑ መሳሪያዎች ናቸው የያዙት። ያው አርሶ አደሩ የሚቋቋማቸው ሰዎች አይደሉም። መከላከያም ሌሎች ልዩ ኃይሎችም በስፍራው ደርሶ ነበር። እነሱ አደጋ አድርሶ ከሄዱ በኋላ ነው ሁሉም ነገር የሚደረስ።
ለደህንነት ሲባል ስሜ እንዳይጠቀስ ያሉት ሌላ የአይን እማኝ ነኝ የሚሉ አስተያየት ሰጪ በቀጠናው በተደጋጋሚ ጊዜ እርቀ ሰላም ቢፈጸምም ሰላም የማይፈልጉ ባሏቸው ቡድን አባላት ጥቃት እንደሚፈጸምና አሁንም የደህንነት ስጋት እንዳለባቸው ተናግሯል።
ምን ሰላም ነው? ያው እንደዛ ነው። በጣም እየተቸገረን ያው ችግሩ ምንም ከባለፈ እንኳን እንደምታገኝ የሚለው
ከአንድ ሳምንት በፊት ከዲላ ከተማ ወደ አማሮ ኬሌ ሲጓዙ የነበሩ መንገደኞች በቡድኑ የንብረትና የገንዘብ መዘረፍ ወንጀል እንደተፈጸመባቸውም ገልጿል።
በጉዳዩ ላይ የራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩትና የኢትዮጵያ መንግስት ሸኔ የሚላቸው ቃል አቀባይ ኦዳ ተርቢን ለአስተያየታቸውን እንዲሰጡ ተደጋጋሚ ሙከራ ብናደርግም ልናገኛቸው አልቻልንም። ምላሻቸውን እንዳገኘን ይዘን እንመለሳለን። ወደ ተከታዩ ዘገባ ስናልፍ በተባበሩት መንግስታት የእርዳታ ማስተባበሪያ ድርጅት ወይም ኦቻ በኦሮሚያና በሶማሊያ ክልል የታየው የኮሌራ ወረርሽኝ አሁንም እየተስፋፋ እንደሆነ አስታወቀ። የድርጅቱ የትላንት መግለጫ ከዚህ በፊት በባሌ ጉጂና በሶማሌ ሊበን ወረዳ ተከስቶ የነበረው በሽታ አሁን ወደ ምዕራብ አርሲ ዞን መዛመቱንና እስካሁንም 28 ሰዎችን መግደሉን አስታውቋል። የኦሮሚያ ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ከበደ የበሽታውን ስርጭት ለመክታት ቢሮ እየሰራ መሆኑን ይናገራሉ። ዳዊት ገልሞ ተጨማሪ አለው።
ካለፈው ነሐሴ ወር ጀምሮ በሁለቱ የኢትዮጵያ ክልሎች የተከሰተው የኮሌራ ወረርሽኝ አሁንም ከ1000 በላይ ሰዎችን ሲያጠቃ 28 ሰዎችን ደግሞ መግደሉን የተባበሩት መንግስታት የእርዳታ ማስተባበሪያ ቢሮ ለአምስተኛ ጊዜ ትላንት ባወጣው መግለጫ ይፋ አድርጓል። ድርጅቱ በተለይ በፊት በኦሮሚያ ባሌና ጉጂ ዞን ብቻ የነበረው ይህ በሽታ አሁን ወደ ምዕራብ አርሲ ዞን መዛመቱን አስታውቆ በሽታው በተከሰተባቸው 10 ወረዳዎች የሚኖሩ ከ1 ሚሊዮን በላይ ሕዝብ ተጋላጭ እንደሆነም በመግለጫው አሳስበዋል። ዶክተር ተስፋዬ ከበበ የኦሮሚያ ጤና ቢሮ ምክትል ኃላፊ በኦሮሚያ ክልል በበሽታው የ13 ሰዎች ህይወት ማለፉን ለአሜሪካ ድምጽ ተናግረዋል።
ናኖ ባሌ ኬሳ፣ ሀረና ቡሉቅ፣ በርበሬ፣ ደሎመና
ከባሌ ወረዳዎች ሀረና ቡሉቅ፣ በርበሬ፣ ደሎመና፣ ጉራዳ ሞሌ፣ መደወላቡና ጎሮ ናቸው። አሁን በባሌ ይህ በሽታ አለ ሊባል የሚቻለው ጎሮ ወረዳ ውስጥ ብቻ ነው። ነገር ግን አንድ የበሽታ ወረርሽኝ በቁጥጥር ስር ውሏል የሚባለው ቢያንስ ለወር ከ15 ቀን በአንድ አካባቢ ሳይከሰት ሲቀር ነው። ስለዚህም በመደወላቡ በበሽታው የተጠቃ ሰው ከታየ አሁን 45 ቀናት አካባቢ ነው። በበርበሬ ደግሞ ወደ 25 ገደማ ቀን ነው። በጉጂ ዞን የታየው በግርጃ ወረዳ ውስጥ ነው። እዚያም በበሽታው ብዙ ሰው ተጠቅቷል። ሌላ ደግሞ በሽታው የታየው በምዕራብ አርሲ ነንሰቦ ወረዳ ውስጥ ነው። አሁንም ሰዎች በሕክምና ላይ ናቸው። የበሽታው ወረርሽኝ በክልሉ ከተከሰተ ወዲህ 856 ሰዎች በኮሌራ ተጠቅተዋል።
የኦሮሚያ ጤና ቢሮ ከዚህ በፊት በሽታውን ለመቆጣጠር ርብርብ ሲያደርግ እንደነበረ ገልጾ የነበረ ቢሆንም አሁን በሽታው ወደ ተጨማሪ አንድ ዞን መዛመቱ ተነግሯል። የቢሮ ምክትል ኃላፊ ዶክተር ተስፋዬ ቢሮው ተገቢ እርምጃዎችን ባይወስድ ኖሮ የኮሌራ ወረርሽኙ ከዚህ በላይ ሊሆን ይችል ነበር ብለዋል።
ናኖ ጂዮ ተሸኒ አገጃ ከነኬ ሰቲ ወሪን መሰዲ ዱዋ ኬሰቲ ዳንጋኤ ዱሩን ሳዩ ታጀን ባዬ ዋኖች
በሽታው በሶስት ዞኖች ብቻ እንዲቆይ ማድረግ በራሱ ላለፉት 5ና 6 ወራት እየሰራ ነው ስራ ውጤት ነው። በሽታው ከዚያ በላይ ሊዛመት ይችል ነበር። በዚህ ስራ የገጠመን አንዱ ችግር ይህ በሽታ የተከሰተባቸው ወረዳዎች በመካከላቸው ከፍተኛ ርቀት ያላቸው ናቸው። ሌላው የውሃ አቅርቦት፣ የመጸዳጃ ቤት አጠቃቀምና ሌሎች የማህበራዊ ግልጋሎቶች ደካማ መሆን ነው። በተጨማሪም ለምሳሌ በባሌ ውስጥ ይህ ወረርሽኝ ሲከሰት ግጭት ነበረ። በአካባቢው ተከስቶ ያለው ድርቅም የራሱ የሆነ ተጽዕኖ አለው። በተለይ ሰዎች ውሃና ምግብ ፍለጋ ስለሚንቀሳቀሱ። ይህም ሆኖ የኦሮሚያ ጤና ቢሮ ጥሩ ስራ ሰርቶ በሽታው አሁን ባለበት ቦታ እንዲቆይ ሆኗል።
ዶክተር ተስፋዬ በሽታው አሁንም ወደ ተጨማሪ ዞኖችና ክልሎች እንዳይስፋፋ ተገቢ ክትትል እየተደረገ መሆኑንም ተናግረዋል። በኦሮሚያ ከሁለት ሳምንት በፊት የተጀመረው የኮሌራ ክትባት በ17 ወረዳዎች ለ76,000 ሰዎች መሰጠቱን፣ ክትባቱም ዋጋው ውድ ከመሆኑ አንጻር ለሁሉም ማዳረስ አስቸጋሪ እንደሆነም ዶክተር ተስፋዬ አክለው ገልጸዋል። ኮሌራ በኦሮሚያ ብቻ የ13 ሰዎች ህይወት መቅጠፉን የገለጹት ምክትል ኃላፊው በሽታውን ለመቆጣጠር አሁንም የዓለም ጤና ድርጅት፣ በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ እንዲሁም ሌሎች ሀገር በቀል ተራድኦ ድርጅቶችም ድጋፍ በመስጠት ላይ እንደሆኑም ገልጸዋል። የተባበሩት መንግስታት የእርዳታ ማስተባበሪያ ቢሮ ዘገባ የኢትዮጵያ የኮሌራ ወረርሽኝ እየተገባደደ ባለው የግሪጎሳውያኑ ጥር ወር ብቻ በ30% መጨመሩን ያሳያል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
ተከታዩ ዘገባ ደግሞ ወደ ደቡብ አፍሪካ ይወስደናል። ደቡብ አፍሪካ የሚኖሩ ኢትዮጵያውያን በአጋቾች ይደርስብናል ያሉት ጥቃት እንዲቆም በሰላማዊ ሰልፍ ጠየቁ። ሰዎችን አግተው ከፍተኛ ገንዘብ በመጠየቅ የተጠረጠሩ 6 ሰዎች በእስር ላይ እንደሚገኙ የገለጹት ሰልፈኞቹ ፍርድ ቤቱ ጠበቅ ያለ ውሳኔ እንዲያሳልፍ ጠይቀዋል። የደቡብ አፍሪካ ፖሊስ ጉዳዩን ተከታትሎ እርምጃ እንደሚወስድ ልዩ ቡድን አቋቁሞ ክትትል እያደረገ መሆኑን ገልጿል። ደቡብ አፍሪካ የሚገኘው ዘጋቢያችን መላኩ አየለ ዝርዝር አለው።
ቁጥራቸው የበዛ ኢትዮጵያውያን በሚኖሩበት ጆሃንስበርግ ከተማ ለተቃውሞ ሰልፍ ከወጡ መካከለ ያገኙት አቶ ብራኑ ሙሎሮ የተባለ የከተማዋ ነዋሪ ደቡብ አፍሪካ ውስጥ ተደራጅቶ በእገታ የሰው ገንዘብ የሚመዘብሩ የተደራጁ ቡድኖች አሳቻ ሰዓት እየተጠበቁ ሰው እንደሚያግቱ ይናገራል።
በዚህ ቦታኛ የተሰበሰብነው በዚህ ሀገር ከኢትዮጵያ ተወልዶ ኢትዮጵያውያንን በዚህ ቦታ እያሰቃዩ ላሉት ክድንፕ ያረጉ ሴቶችን፣ ህፃናትን፣ ህፃን አባቱን እያጣ ነው፣ እናቱን እያጣ ነው፣ ለመኖር አቅቶናል፣ አልቻለንም። ስለዚህ በዚህ ቦታ እኛ በጣም አደጋ ላይ ያለ ነው። አሁን ሰው የመውጣት መግባት እድል ተከልክሏል። የሳውዝ አፍሪካ መንግስት ነጻነትን ሰጥቶ ኑሩ ባለው አገር ላይ መኖር አልቻለንም። ብዙዎቹ ደግሞ ከዚህ የተነሳ ሸሽቶ አገር ቤት እየገቡ ነው። እኛ ደግሞ እዚህ ነን ያለ ነው። ብዙ ትውልድ አለ። አሁን ግድ ሳንወድም ትናንት ወንድሞቻችን ናቸው ይመለሳሉ ብለን ጠብቀናል። ዛሬ ደግሞ እያንዳንዱን ቤት ላይ አፍኖ በመኪና አፍኖ ወስዶ ብዙ ሚሊዮኖች ብርን በመጠየቅ ድሃም ሆነ ሀብታ ምንም የሌለውንም ሰው እያሰቃዩ ነው ያሉት። ይህንን ደግሞ እኛ ዛሬ ሰው ተናዶ ኢሞሽናል ሆኖ ተናዶ ተነስቶ ይህንን ለመቃወም ህጻናት ሳይቀሩ፣ ሴቶች ሳይቀሩ፣ ወንዶች ሳይቀሩ እዚህ እንገኛለን።
የተባበሩት የኢትዮጵያ ማህበረሰብ ማህበር ሊቀመንበር አቶ ዮሐንስ ሀቢብ በበኩላቸው
የዋስ መብት እንዳያገኙ ነው፣ ተገቢውን የህግ ቅጣት እንዲያገኙ ነው። ይሄ ህዝብ እንደሚታውቀው ጅብን ዘግተን ከጠዋት ጀምረን ሱቃችን ዝግ ነው፣ ሱቃቸው ዝግ ነው። ይሄንን ለማሰማት ነው ወደዚህ ይመጣ። እዚህ ውስጥ ያሉ ስድስቱ ሁለቱ ኢትዮጵያውያን ናቸው። እንዳየ ውስጥ ገብተ ኮርት ውስጥ አይተሃል። ሁለቱ ኢትዮጵያውያን ናቸው። እነዚህ ናቸው በቼን እየሰሩ ያሉ። ያንንን ቼን ለመበጠስ ኢንፎርሜሽናቸውን መረብ ለመበጠስ ይሄ ህዝብ አንድ ላይ ቆሞ የጓስ መብት እንዳያገኙ ቁጣችንን ለማሰማት ነው እዚህ ያለ።
የደቡብ አፍሪካ ፖሊስ በዚህ እገታ ውስጥ እጃቸው አለበት በሚል የተጠረጠሩ ስድስት ግለሰቦችን አስሮ ምርመራ እያካሄደ መሆኑን የፖሊስ ቃል አቀባይዋ ብርጋዴር ጄኔራል አታላንዴ ማቴ ለአሜሪካ ድምፅ ራዲዮ ገልጸዋል።
At this stage, I wouldn't have the citizenship and the age of the suspects. What I can confirm is that the six were arrested.
የያዙ ሰዎችን ዜግነታቸውን አላውቅም። እድሜያቸውን በተመለከተ ለጊዜው አላውቅም። ነገር ግን ስድስት ተጠርጣሪዎች ተይዘዋል። ለመጀመሪያ ጊዜ ፍርድ ቤት ቀርበዋል። በእስር ላይ ይቆያሉ። በሚቀጥሉት ቀናቶች ችሎት ይቀርባሉ። ፖሊስ የዋስትና መብት እንዳይሰጣቸው ጠይቋል። ብዛት ያላቸው የእጅ ስልኮችና ተሽከርካሪዎች ከተጠርጣሪዎች እጅ መያዙን የተናገሩት ቃል አቀባዩ ተደራጅተው እገታውን የሚፈጽሙት የወንጀል ቡድኖች ከንግዱ ማህበረሰብ ላይ ከፍተኛ ገንዘብ እንደሚጠይቁ ገልጸው ለሚታገቱ ቤተሰቦች የምንመክራቸው ችግሩ ሲከሰት ወዲያውኑ ለፖሊስ ማሳወቅ እንዳለባቸው ነው ብለዋል። ፖሊስ ቃል አቀባይ የታሳችን ዜግነት ለመግለጽ ፈቃደኛ ባይሆኑም ተጠርጣሪዎች ፍርድ ቤት በቀረቡበት ዕለት አራቱ ደቡብ አፍሪካውያን፣ ሁለቱ ደግሞ ኢትዮጵያውያን መሆናቸውም ታውቋል። ኢትዮጵያውያን ድምጻቸውን ለማሰማት አደባባይ ወጥተዋል። የእርሶ አስተያየት ምንድነው ተብሎ የተጠየቁት የፖሊስ ቃል አቀባዩ ለህዝቡም ለማህበረሰቡም ለእያንዳንዱ ማረጋግጥ የምፈልገው የደቡብ አፍሪካ ፖሊስ በዚህ ጉዳይ ቁርጠኛ ነው። ከ139 በላይ ተጠርጣሪዎችን ከመላ ሀገሪቱ በቁጥጥር ስር አውለናል። 80 የሚደርሱቱ በፖሊስ እስር ቤት ይገኛሉ። በዌስተርን ኬፕ፣ በሃውቲንግ፣ በኮዙሉ ናታን፣ በኢስተርን ኬፕ እና በሌሎች የተደራጁ የአጋች ቡድኖች የመለየት ስራ እያከናወንን ነው። አንድ ባንድ እያሰርናቸው ነው። ደቡብ አፍሪካ ለወንጀለኞች መደበቂያ ወይም የመጫወቻ ሜዳ አትሆንም። የፈለገውን ጊዜ ይፍች አንድ ባንድ እንይዛቸዋለን ብለዋል። በማዕከላዊ ጆሃንስበርግ ከፍተኛው ፍርድ ቤት ችሎት ቁጥር 9 ዛሬ በዋለው ችሎት የስድስቱን ተጠርጣሪዎች የዋስ መብት ይከልክሎ በእስር ላይ እንዲቆዩ አዟል። ከሁለት ወራት በኋላ እንደሚቀርቡም ትዕዛዝ ሰጥቷል። ለአሜሪካ ድምፅ ራዲዮ መላኩ አየለ፣ ደቡብ አፍሪካ ጆሃንስበርግ።
የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ከዋሽንግተን ዲሲ መተላለፉን ይቀጥላል። ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከትላንት በስቲያ እሁድና ትላንት ሰኞ ግብጽንና እስራኤልን በጎበኙበት ወቅት ዩናይትድ ስቴትስ ለመካከለኛው ምስራቅ ሰላም ያላትን ቁርጠኝነት አረጋግጠዋል። ይህ ገለጻቸው የተሰማው በአካባቢው የሚታየው ብጥብጥ በቀጠለበትና ኢራን የኒውክሌር ጦር መሳሪያ ባለቤት ለመሆን የያዘችውን ጥረት አስመልክቶ ያለው ስጋት እየጨመረ በመጣበት ወቅት ነው። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት አካባቢውን በጎበኙበት ወቅት በፍልስጤማውያንና በእስራኤል መካከል ይበልጥ እየተባባሰ የመጣው ውጥረት በእስራኤል በተያዘው ዌስት ባንክና ምስራቃዊ ኢየሩሳሌም ለዓመታት በዘለቀው አስከፊ ግጭት ከታዩት የብዙ ሰው ሕይወት ከጠፋባቸው ብጥብጦች አንዱ ነው ተብሏል።
We deplore overall the loss of innocent civilian life.
በአጠቃላይ በንጹሃን ዜጎች ሕይወት መጥፋት በእጅጉ እናዝናለን። በድጋሚ ይህን መልእክት እያሰማንም ሁሉም ወገኖች ነገሮችን የማረጋጋት እርምጃ እንዲወስዱ እናበረታታለን።
ከግብጽ ከፍተኛ ባለስልጣናት ጋር ውይይት ካደረጉ በኋላ ወደ እስራኤል ያቀኑት ብሊንከን ከጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ባደረጉ ቆይታ ወቅት የኢራንን የኒውክሌር ጦር መሳሪያ እቅድ አስመልክቶም ያላቸውን ስጋት በድጋሚ ገልጠዋል።
Our policy and my policy is to do everything within Israel's power to prevent
Iran. የኛ ፖሊሲና የኔ ፖሊሲ ኢራን የኒውክሌር ጦር መሳሪያ ባለቤት እንዳትሆንና ይህንንም እውን ለማድረግ እስራኤል ያላትን አቅም ሁሉ መጠቀም ነው። ይሁን እንጂ እኛና ዩናይትድ ስቴትስ ለዚህ የጋራ ግባችን በጋራ እየሰራን ያለነው ስራ እጅግ ጠቃሚ መሆኑ ግልጽ ነው።
ከፍተኛው የዩናይትድ ስቴትስ ዲፕሎማት ሩሲያ በዩክሬን እያካሄደች ላለችው ጦርነት ቴህራን እየሰጠች ያለችውን ድጋፍም አውስተዋል።
The regime is now providing drones that Russia is using to kill innocent Ukrainians.
አገዛዙ አሁን ሩሲያ ዩክሬን ውስጥ ሰላማዊ ዜጎችን ለመግደል የምትጠቀምባቸውን ሰው አልባ አውሮፕላኖች እያቀረበ ነው። ሩሲያ በተራዋ የተራቀቁ የጦር መሳሪያዎችን ለኢራን እያቀረበች ነው።
ብሊንከን በዛሬው ዕለት ወደ ዌስት ባንክ ከማምራታቸው አስቀድሞም በእስራኤልና በአረብ አገሮች መካከል ሰላማዊ ግንኙነት ለመፍጠር ስለተደረጉ ስምምነቶች አስፈላጊነት አጽንኦት በመስጠት ሁለቱን አገሮች እስራኤልና ፍልስጤምን በሰላም ለመኖር የሚያስችል መፍትሄ ስለሚያማጣ እድልም ተናግረዋል።
That's crucial to moving toward our enduring goal of Palestinians and Israelis enjoying equal measures.
ይህ ለፍልስጤማውያንና እስራኤላውያን በእኩል ደህንነታቸው የሚረጋገጥበት ነጻነት፣ ፍትህ፣ ሰብአዊ ክብርና ድሎች ወደሚገኙበት ዘላቂ ግባችን የምናመራበት ወሳኝ እርምጃ ነው።
ጠቅላይ ሚኒስትር ኔታንያሁ በበኩላቸው ለድርድር በሩን ክፍት አድርገዋል።
I also believe that expanding the circle of peace, working to close finally
እንደሚመስለኝ የሰላሙን አድማስ በማስፋት በመጨረሻውም የአረቦችና እስራኤላውያንን የግጭት ታሪክ ለመዝጋት መስራት፣ ይህ ደግሞ ከፍልስጤማውያን ጎረቤቶቻችን ጋር ለስኬት ሊበቃ የሚችል መፍትሄ ለማምጣት ይረዳናል ብዬ አምናለሁ።
ብሊንከን ቀጥሎ ያቀኑት ከፍልስጤሙ መሪ መሐሙድ አባስ ጋር ተገናኝተው የሁለትዮሽ ውይይት ወዳደረጉባት የዌስት ባንኳ ራማላ ነው።
እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። የመጀመሪያውን አጋማሽ አጠናቀናል። ከመጀመሪያው አጋማሽ የተወሰነ ሰዓት ወስደናል። አሁን ወደ ሁለተኛው አጋማሽ ወደ ያዝናቸው ቅንብሮች ነው የምናልፈው። በትግራይ ክልል በንግድ ባንክ ቅርንጫፎች ሲከናወን የቆየው የኦዲት ስራ መጠናቀቁን የትግራይ አስቸኳይ መልሶ ማቋቋም ስራዎች ማስተባበሪያ አስታወቀ። የማስተባበሪያው ምክትል ሰብሳቢ አቶ አበበ ገብረ ሕይወት ለአሜሪካ ድምጽ እንደገለጹት የኦዲት ስራው መጠናቀቅ በክልሉ የተሟላ የባንክ አገልግሎት ለመጀመር እድል ይሰጣል ብለዋል። የመቀለ ከተማ ነዋሪዎች በከተማዋ ስራ የጀመሩት ባንኮች የብር እጥረት እንዳለባቸው በመናገር አገልግሎት እየሰጡ አይደሉም ብለዋል። ገብረ ሚካኤል ገብረ መድህን ተጨማሪ አለው።
የሰላም ስምምነቱን ተከትሎ የኢትዮጵያ ንግድ ባንክና አንዳንድ የግል ባንኮች በጦርነቱ ምክንያት በትግራይ ክልል አቋርጠውት የነበረውን የባንክ አገልግሎት በአንዳንድ ከተሞች ውስጥ ቢያስጀምሩም ባንኮቹ የገንዘብ እጥረት ስላለባቸው የተሟላ አገልግሎት እየሰጡ እንዳልሆኑ ነዋሪዎች ይገልጻሉ። የመቀለ ከተማ ነዋሪ የሆኑት መምህር ኃይላይ ታረቀ ባንኮቹ ገንዘብ የለንም እንደሚሏቸው ይናገራሉ።
አጠቃላይ ሁሉም ባንኮች ብር የለንም ነው የሚሉት። የተለቀቀ ብር የለም፣ የገባ ብር የለም። ስለዚህ ለስሙ ያው ከፍቷል በሩ። ስትሄድ ግን ምንም ብር የሚባል ነገር የለም፣ ልታወጣ አትችልም። ስትጠይቃቸውም ብር የለም ነው የሚሉ። ስለዚህ የባንክ ጉዳይ በሚዲያ ብቻ ነው እንጂ ምንም አገልግሎት የለም። ህብረተሰቡ ብሩ ባንክ አስቀምጦ ተጨንቆ ተቸግሮ ነው ያለው። ከተለያዩ ቦታዎች ይላካሉ፣ ለተጠቃሚው አይደርስም። ስለዚህ በሁሉም ባንኮች ነው፣ በተለይ ንግድ ባንክ ጭራሽ የለም። እዛ ውስጥ ያለው ብርም አውጥተህ መጠቀም አትችልም ያለው ማለት ነው። የተላከልህም አውጥተህ ልትጠቀም አትችልም። ስለዚህ የሚላክለትም ይሁን ያለው ይሁን አውጥቶ ምግብ ሊጠቀመው ስላልቻለ በከፍተኛ ሀዘን ላይ ነው ያለው። የመንግስት ሰራተኛ በጣም በጣም ችግር ነው ያለው። በቃ
ባንኮቹ ተከፈቱ ቢባልም እስካሁን ድረስ ያገኘነው አገልግሎት የለም የሚሉት ደግሞ ሌላኛዋ የመቀለ ከተማ ነዋሪ ወይዘሮ አለም አሰፋ ናቸው። መንግስት መፍትሄ ይስጠን በማለትም ተናግረዋል።
አንድ ነገር አለ የሚባል የምትፈልገው አውጥተ የምትፈልገው ስታደርግ ነው ባንክ ተከፈተ ብለ የምትናገረው መሰለኝ እኔ። እና በአሁን ሰዓት በአሁን ኢኮኖሚ ደግሞ እንዴት ብለህ ነው በዚህ አይነት ኑሮ የምትኖረው? ብር እያለበት አሁን ሰውም እስካሁን ችግር ላይ ነው ያለ። የመጣ መፍትሄ የለም። የኢትዮጵያ መንግስት ይሄ ባንክ ሁሉ እንዲከፍትልን እና እንደ ድሯችን ሰላም ሆነን ኑራችን እንደምንመራ ተስፋ አደርጋለሁ።
ባንኮቹ ከሂሳብ ገንዘብ ማውጣትን ጨምሮ የተሟላ አገልግሎት መስጠት የሚጀምሩት የኦዲት ስራ ካከናወኑ በኋላ እንደሆነ ሲነገር ቆይቷል። ከአንድ ወር በፊት የኢትዮጵያ ንግድ ባንክ ፕሬዚደንት አቢሳኖ ለመንግስት መገናኛ ብዙሃን ሲናገሩ የኢትዮጵያ ንግድ ባንክ መቀለ ካለው ዲስትሪክት ጋር ተገናኝቶ የኦዲት ስራ ከተከናወነና ትክክለኛ ሂሳቡ ወደ ሲስተም ከገባ በኋላ ደንበኞች ገንዘብ ማውጣት እንደሚፈቀድላቸው ገልጸው ነበር። አሁን ደግሞ የተባለው የኦዲት ስራ መጠናቀቁን በሰላም ሚኒስቴር የሚመራው የትግራይ አስቸኳይ የመልሶ ማቋቋም ስራዎች ማስተባበሪያ ምክትል ኃላፊ አቶ አበበ ገብረ ህይወት ለአሜሪካ ድምፅ ተናግረዋል።
የካሽ እጥረት አለ፣ እውነት ነው። ዋናው ችግር የሆነው በማንዋል የተሰራ ስራ ስለነበረ ወጪ ገቢውን በስርዓት ኦዲት ተደርጎ ተመልሶ አክቲቭ ወደ ስራ እንዲገባ ማድረግ የሚያስችል ሁኔታ አለ ወይ የለም የሚለው በዋናነት ንግድ ባንክ ጋር ኦዲት እየተካሄደ ያለው። የንግድ ባንክ ኦዲት የሚያካሄዱ የብሔራዊ ባንክ ሁለት ቲም ተልኮ ስራውን ጨርሶ ተመልሷል። ስለዚህ ኦዲት ሪፖርቱን መሰረት በማድረግ ቀጣይ ሊኩዲቲ ጥቃቱን በመልቀቅ በደንብ ሁሉም ባንኮች አክቲቭ እንዲሆኑ ማድረግ የሚያስችል ሁኔታ አለ። ለምንድን ነው የንግድ ባንክን ማነሳው? ንግድ ባንክ ነው ብሔራዊ ባንክ ወክሎ አቅርቦትም የክልሉ የሚሸፍነው። ስለዚህ አሁን ነው ኦዲቱን ጨርሶ የተመለሰው። ይሄ ቲም የሚሰጠው ሪፖርት ማጠናት በማድረግ የሚያሰራ ሁኔታ አለው ወይስ የለምለውን ለማየት እሱም እየጠበቅን ያለ ነው። ኦልሬዲ መጥተዋል። ሪፖርቱን እንደምንሰማለን። ብሔራዊ ባንክም ቀጣይ ያሳካልናል።
የኦዲት ስራው መጠናቀቅ አሁን እየተነሳ ያለውን ችግር እንደሚቀርፍም ምክትል ሰብሳቢው ገልጿል። የተሟላ የባንክ አገልግሎቱ የሚጀመርበትን ቀን ግን አልተናገሩም።
ይሄ አሁን የመጣው ሪፖርት ቀጣይ ያሉ ካሽ ክፍተትም እንዲወሰን የሚያስደርግ ነው። ከንግድ ባንክ ውጭ ያሉት ኮመርሻል ባንኮች እንደ ወጋገን፣ አንበሳ ባንክ የተወሰነ ካሽ ወስደው እሱ አልቆባቸው ነው አሁን በቆጥራት የተሰራው። ስለዚህ ኦቨርኦል ይህን ችግር አሁን ምንም ነገር በደንብ ሪፖርት ያደርገዋል።
በእናንተ ኮሚቴ ግምት በዚህ ቀን ወይ በዚህ ያህል ጊዜ ይጀመራል የሚባል ነገር አለ? አቶ አበበ፣
እንደዛ እንትን ማስቀመጡ አስቸጋሪ ነው። ማለት እኛ አሁን በደንብ የምናውቀው እያንዳንዱን ሴክተር ሞኒተር እናደርጋለን። ምን እያደረጋል? የት ጋር ደርሳችኋል? እቅዳችሁ ምንድን ነው? ለምሳሌ ኦዲት ስላልተደረገ ነው የሚል ነው አንዱ የነበረው። ስለዚህ ኦዲተር ላኩና ኦዲተር ብለን ፍቻርን ኦዲተር እንዲላክ ማድረገናል። በዚህ ቀን ብለህ እንትን ማድረግ ይቸግራል። አሁን እያደረግን ያለ ነው እኛ የእያንዳንዱ ሴክተር ስራዎችን የሚፈልጉትን ሳፖርትም እየሰጠ ስራዎቻቸውን ቶሎ ቶሎ እንዲጨርሱ ማለት ስራ እየሞከርን ያለ ነው። ከዛ አንጻር ነዋል።
የኢትዮጵያ ንግድ ባንክ የኮሚኒኬሽን ዳይሬክተር አልሰን አሰፋ በበኩላቸው የኦዲት ስራው በሂደት ላይ መሆኑን እንጂ ስለ መጠናቀቁ መረጃ የለኝም የሚል ምላሽ ሰጥቷል። ከዚህ በፊት የአሜሪካ ድምፅ ያነጋግራቸው አንድ የባንክ ባለሙያ ባንኮቹ የተሟላ አገልግሎት የማይሰጡበት ምክንያት ገንዘብ ስለሌላቸው መሆኑን ገልጿል። ባንኮቹ ብር የሚያገኙት በብሔራዊ ባንክ ከአዲስ አበባ ወደ መቀለ ሲጓጓዝ እንደሆነ ጠቁመዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ዝግጅታችን እንደቀጠለ ነው። ተከታዩ መሰናዱ ደግሞ በየሳምንቱ ትምህርታዊ የሆኑ ጉዳዮችን የምናነሳበት የትምህርት መሰናዱ ነው። እ እጅግ ብዙ ኢትዮጵያውያንና ትውልደ ኢትዮጵያውያን ከሚኖሩባቸው ግዛቶች መካከል አንዷ የሆነችው ሜሪላንድ ግዛት ናት። ሜሪላንድ ውስጥ ካሉ አውራጃዎች መካከል አንዱ የሆነው የሞንቶጎምሪ ካውንቲ ውስጥ ብቻ 50,000 በላይ ኢትዮጵያውያን ይገኛሉ። በቅርቡም በዚህ ካውንቲ ውስጥ ካሉ ሁለተኛ ደረጃ ትምህርት ቤቶች መካከል አንዱ የሆነው ኖርዝውድ ሁለተኛ ደረጃ ትምህርት ቤት በመጪው ነሐሴ ለሚጀመረው አዲስ የትምህርት ዘመን የአማርኛ ትምህርትን ለመማር ለሚሹ እንደ ተጨማሪ የትምህርት ክፍለ ጊዜ እንደሚሰጥ አስታውቋል። ምንም እንኳን በዩናይትድ ስቴትስ በከፍተኛ ደረጃ ተቋማት ውስጥ የአማርኛና የግዕዝ ቋንቋ ትምህርቶች ቢሰጡም በሁለተኛ ደረጃ ግን ይህ የመጀመሪያው ነው። ኤደን ገረመው የትምህርት ቤቱን አስተዳደሮች አነጋግራ ተከታዩን አሰናድታለች።
በዩናይትድ ስቴትስ እጅግ ከፍተኛ ቁጥር ያላቸው ኢትዮጵያውያንና ትውልደ ኢትዮጵያውያን ከሚኖሩባቸው አካባቢዎች መካከል ዋነኛው ዋሽንግተን ዲሲና አካባቢው ነው። በተለያዩ ግዚያቶች የተሰሩ ኢመደበኛ ጥናቶችም ቁጥራቸው ከ200,000 የሚልቁ ኢትዮጵያውያን በእነዚህ አካባቢዎች እንደሚኖሩ ያመላክታሉ። ይህን ተከትሎም ከአመታት በፊት የግዛቶቹ አስተዳደሮች ተገልጋዮች የአማርኛ ቋንቋ የትርጉምና የጽሑፍ አገልግሎት እንዲያገኙ አድርገው የነበረ ሲሆን ከሳምንታት በፊት ደግሞ በሜሪላንድ ግዛት ውስጥ ካሉ አውራጃዎች መካከል አንዱ የሆነው የሞንጎመሪ ካውንቲ ኖርዝውድ ሁለተኛ ደረጃ ትምህርት ቤት ለቀጣይ አመት የአማርኛ ቋንቋ ትምህርት እንደ ተጨማሪ ክፍለ ጊዜ እንደሚሰጥ አስታውቋል። ጆን ጋሪክ የኖርዝውድ ሁለተኛ ደረጃ ትምህርት ቤት ዳይሬክተር ናቸው።
We work with many students and families that are Amharic speakers and as well.
አማርኛን ጨምሮ ሌሎች በአፍሪካ ቀንድ የሚነገሩ ቋንቋዎችን የሚናገሩ ተማሪዎችና ወላጆች ጋር ነው የምንሰራው። እንደ ትምህርት ቤቱ አስተዳደር አማርኛም ሆነ በአፍሪካ ቀንድ የሚነገሩ ሌሎች ቋንቋ ተናጋሪዎች ጋር አብሬ ሰራ የታዘብኩት ልጆቹ እዚህ ተወለዱ የመጀመሪያ ትውልድ አሊያም ሁለተኛ ትውልድ ሊሆኑ ይችላሉ፣ ነገር ግን አማርኛ ይናገሩም። ስለዚህ ብዙ ጊዜ የምናየው ከወላጆቻቸው ጋር ለመግባባትና ለመነጋገር የሚያስተረጉምላቸው ታላቅ ወንድም ወይንም ልጅ እንዳለ ነው። ይህ እንግዲህ ታይሽ ከገዛ ወላጆቻቸው ጋር ለመግባባት ማለት ነው። ይህ ማለት በትምህርት ቤታችንና በትምህርት ስርዓታችን ውስጥ ያለ ተግዳሮት እንደሆነ ነው የተገለጸልኝ። ልጆች የቤተሰቦቻቸውን ባህልና ታሪክ ለመማር እድሉ ሊኖራቸው ይገባል። ያ አማርኛ ቋንቋን የማስተማር ሐሳብ የመጀመሩ መነሻ ሊሆን ይችላል። በእርግጥ በአፍሪካ ቀንድ እጅግ ብዙ ቋንቋዎች እንዳሉ እናውቃለን። ነገር ግን ደግሞ አማርኛ ብዙ ተናጋሪዎች እንዳሉትም ተረድተናል። ስለዚህ ከዚያ ነው የጀመርነው። በዚያ ላይ በትምህርት ቤታችን ውስጥ ከእንግሊዝኛና ከስፓኒሽ ቀጥሎ የሚነገረው ቋንቋም አማርኛ ነው። ስለዚህ ይህንን ቋንቋ ማስተማር ተገቢ መሆኑ ግልጽ ነው።
የቋንቋ ትምህርቱ ታዲያ የሁለተኛ ደረጃ ተማሪዎቹን ከቤተሰብ ጋር ከማቀራረቡ በተጨማሪም በተማሪዎቹ የከፍተኛ ደረጃ ትምህርት ማመልከቻዎች ላይ ሰፊ ሚና እንደሚኖሩም የኖርዝውድ ትምህርት ቤት ምክትል አስተዳደርና የዓለም ቋንቋ ክፍል አስተባባሪ ላሪሳ አማዶር ይገልጻሉ።
So yeah, that happens a lot in every community of immigrants where the children
በሁሉም ስደተኛ ማህበረሰብ ውስጥ የመጀመሪያ ትውልድ የሆኑ ልጆች የቤተሰባቸው አስተርጓሚ መሆን ኃላፊነት ይጣልባቸዋል። በትምህርት ስርዓት ውስጥም ወላጆቻቸው እንግሊዘኛ ሳይችሉ ቀርተው ልጆቹ ለማስረዳት ሲጠሩ እናያለን። ነገር ግን እነዚህ ልጆች የክህሎት እጥረት አለባቸው። ቋንቋውን ሰምተው ቢረዱም የማንበብና የመጻፍ ችግር አለባቸው። ስለዚህ በደንብ የተሟላ የሁለት ቋንቋ ተናጋሪ እንዲሆኑ ስንል ነው ይህንን ትምህርት የጀመርነው። ይሄ ደግሞ የሜሪላንድ ግዛት ከሚሰጠው የሁለት ቋንቋዎች ምስክር ወረቀት ተጠቃሚ ያደርጋቸዋል። ምንም እንኳን ቋንቋውን ባይማሩም ሁለቱንም ቋንቋዎች ማዳመጥ፣ መናገር፣ ማንበብና መጻፍ ከቻሉ የሁለተኛ ደረጃ መልቀቂያ ዲፕሎማቸው ላይ ይንጸባረቃል። ያ ደግሞ ኮሌጅ እንዲገቡ አንድ የሚያግዛቸው ነጥብ ይሆናል ማለት ነው። እኛም ማድረግ የፈለግነው ይህንኑ ነው፣ ለተማሪዎቹ ያንን ማቅለል።
በአሁን ሰዓት ለቀጣይ አመት ተጨማሪ አማርኛ ክፍለ ጊዜ መማር የሚፈልጉ ተማሪዎችን መመዝገብን ጨምሮ ሌሎች ቅድመ ዝግጅቶች እየተፈጸመ መሆኑንም የትምህርት ቤቱ አስተዳደሮች ገልጸዋል። ይሁን እንጂ ከዚህ ቀደም በሁለተኛ ደረጃ የአማርኛ ትምህርትን የመስጠት ተሞክሮ አለመኖሩ የትምህርቱን እቅድ የመንደፍ ጉዟቸውን አስቸጋሪ ካደረጉባቸው ነገሮች መካከል መሆናቸውንም አማዶርላ ገልጸዋል። አማዶርላ አያይዘውም ነገር ግን አላማቸው ከቋንቋ እውቀት የላቀ ግብ እንዳለውም ያስረዳሉ።
Again, like I said, a lot of children of immigrants, they've been born here, a lot of the students that we have.
ቀደም እንዳልኩት ብዙዎቹ ስደተኛ ልጆች እዚህ ነው የተወለዱት እናም የወላጆቻቸውን ባህል በትንሹ ቤታቸው ውስጥ ያዩታል ነገር ግን ባህላቸውን በሙሉ ያቁትም እኛ ያንን እንዲያገኙ ልናደርጋቸው ነው የምንፈልገው ይሄ ትምህርት ቋንቋን ብቻ ሳይሆን ባህልና ታሪካቸውንም የሚያውቁበት ነው ምክንያቱም እነዚህ ልጆች አንድ ቀን ተነስተው በአውሮፕላን ተጉዘው ቤተሰቦቻቸው የመጡበትን ሀገር ሄጃ ያለው የዘር ሀረግን አጠናለው እንዲሉ ማበረታታት እንሻለን ይህን ትምህርት ተጠቅመን ባህላቸውንና ታሪካቸውን እንዲያውቁና ፍቅር እንዲያዳብሩ ማድረግ እንሻለን
የኖርዝውድ ሁለተኛ ደረጃ ትምህርት ቤት ዳይሬክተር ጆን ጋሪክ የሞንጎመሪ ካውንቲ ወይም አውራጃ አስተዳደር እንዲሁም ደግሞ የአካባቢው ኢትዮ ኤርትራውያን ማህበረሰቦችና በሲልቨር ስፕሪንግ የሚገኘው የኢትዮጵያ ማህበረሰብ ቢሮ ሌሎች ግለሰቦችም ለዚህ ልዩ መርሃ ግብር መሳካት እገዛ እያደረጉ መሆኑን ገልጸዋል። ጆን ጋሪክ ይህንን የአማርኛ ቋንቋ ትምህርት ልዩ የሚያደርገውንም ነገር ይገልጻሉ።
There's very few school systems in the United States that offer non-colonial African languages as a language offer. I mean, we have French, which is...
በዚህ በዩናይትድ ስቴትስ ከቅኝ ግዛት ውጪ የሆኑ የአፍሪካ ቋንቋዎችን የሚያስተምሩ ትምህርት ቤቶች በጣት የሚቆጠሩ ናቸው። ፈረንሳይኛና ስፓኒሽ የሚያስተምሩ ትምህርት ቤቶች አሉን። እነዚህ በአፍሪካ የሚነገሩ ቋንቋዎች ናቸው። ነገር ግን አፍሪካ በቀል የሆኑ አውሮፓዊ ያልሆኑ ቋንቋዎችን የሚያስተምሩ ትምህርት ቤቶች እጅግ ጥቂት ናቸው።
ዝግጅቶቻችንን ወደ ማጠናቀቁ ተቃርበናል። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ሙስና በሰው ልጆች ላይ መከራ የሚያስከትል ብርቱ ችግር ነው። እምነትን ያጠፋል፣ ልማትን ያዳክማል። በዲሞክራሲያዊ ተቋማት ላይ ሊኖር የሚገባውን እምነትም ይሸረሽራል። እናም የምጣኔ ሀብት እድገትን ያደናቅፋል። በዚህም ሳቢያ የሸቀጦችና የምርት ዋጋ በሚጨምርና ለህዝብ አገልግሎት ወጪ የሚደረግ ገንዘብ ሲያጥር እናም የተፈጥሮ አካባቢ ውድመት ሲከተል ውሎ አድሮ ለችግር የሚጋለጡት የአገሪቱ ዜጎች ይሆናሉ ሲል ይንደረድራል የዕለቱ ርዕሰ አንቀጽ። አብዛኛው ሰው ስለ ሙስና ሲያስብ ፈጥኖ የሚከሰትለት ጥቅም ለማግኘት ሲባል በልዋጩ የሚሰጥ ጉቦ አለያም ባለስልጣኖች በህዝብ ሀብት ላይ የሚያደርሱት ምዝበራ ነው። ይሁን እንጂ ሙስና ማለት አምባገነኖች በግለሰብ ደረጃ ተንደላቀው ለመኖር ሲሉ በሀገር ሀብት ላይ የሚፈጽሙት ዘረፋ ብቻ አይደለም። ይልቁንም ከድንበሮቻቸው ክልል ባሻገር ባሉ አመቻቾቻቸው በመታገዝ ጭምር የሚዘረጉት የአስተዳደር ስርዓት ነው ሲሉ የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት USAID አስተዳዳሪ ሳማንታ ፓወር የተናገሩትን ያወሳል።
It's about taking advantage of an opaque global financial system to pillage.
በዚህ አዲስ መስክ በህቡ በሚንቀሳቀሱ አመቻቾች በመታገዝ በቀላሉ ውስጡን ለማየት የሚያዳግተውን ዓለም አቀፍ የገንዘብ ስርዓት በመጠቀም የሚፈጸም መጠነ ሰፊ ዘረፋ ነው። ይህም ሙስናን ተጠቅሞ በሌሎች ሀገሮች ፖለቲካና በሚያራምዷቸው ፖሊሲዎች ላይ ተጽዕኖ ስለማድረግ ዓለም አቀፍ ደንቦችን ለራስ በሚያመች መልኩ ስለመቅረጽና በታላላቅ ተቋማት ላይ ተጽዕኖ ስለማሳደር ነው።
በጉልበተኛ ጎረቤት ታግዞ የተመረጠ ሙሰኛ ፖለቲከኛ ስልጣኑን ተጠቅሞ በሁሉም የኢኮኖሚ ዘርፎች ውስጥ ስር የሰደደ የሙስና ስርዓት ይዘረጋል ያለው የዕለቱ ርዕሰ አንቀጽ አክሎም ለዚያ ያበቁትን ሸሪኮችንም ብድር ለመክፈል የተለየ ዕድል እንዲያገኙና አንዳንዴም በሀገሩ ላይ የተወሰነ ቁጥጥር እንዲኖራቸው እስከ ማስቻል ይደርሳል። በውጭ ሀገር የፖለቲካ ጥቅም ለማግኘት ሲባል የሙስና አሰራርን ማጎልበትና ማመቻቸት እንዲሁም መሳሪያ አድርጎ መጠቀም እነዚህ የዘመናዊ ሙስና ባህሪያትና መለያ ገጾች ናቸው ሲሉ የተራድኦ ድርጅቱ አስተዳዳሪ ፓወር የተናገሩትን በመዘርዘር ይተነትናል።
The UN estimates that corruption costs the developing world 1.2
በተባበሩት መንግስታት ድርጅት ግምት መሰረት ሙስና ገና በማደግ ላይ ያሉትን ሀገሮች በየአመቱ 1.26 ትሪሊዮን ዶላር ያስወጣቸዋል። ይህም ለነኚህ ሀገሮች በየአመቱ በይፋ ከሚሰጠው የልማት እርዳታ 9 እጥፍ የላቀ የገንዘብ መጠን ነው።
ርዕሰ አንቀጹ በማያያዝም ዩናይትድ ስቴትስ በመላሹ የሙስናን ዘመናዊ ገጽታዎች ለመጋፈጥ አቀራረቧን እየቀየረች መሆኗን አስመልክቶ ፓወር የተናገሩትን ይጠቅሳል።
First, we want to reduce opportunities.
በመጀመሪያ ደረጃ በሀገሮቹ ውስጥና ድንበር ተሻጋሪ የሙስና ድርጊቶችን ጨምሮ ለሙስና አመቺ ሁኔታ የሚፈጥሩ ድሎችን መቀነስ እንሻለን። ሁለተኛ ሙስና ተፈጽሞ በሚገኝበትም ጊዜ ውስብስብና ከአንድ አገር በላይ ያካተተን የሙስና መረብ ለማጋለጥ የሚያግዙ መርማሪ ዘገባዎችን የሚያቀርቡ ዓለም አቀፍ የጋዜጠኞች ትስስርንና የማህበረሰብ አንቂዎችን በገንዘብ መደጎምን ጨምሮ ሙስና ፈጻሚዎች ብርቱ ዋጋ እንዲያስከፍላቸው ማድረግ እንፈልጋለን። በሶስተኛ ደረጃም መልካም ስነ ምግባርንና ታማኝነትን ማበረታታት እንሻለን። በዚህም እውነተኛና ክብር የሚሰጣቸውን የመንግስት ሰራተኞች ሽልማት እንዲያገኙና የግል ዘርፍ አመራሮችም ሙስናን ከማባባስ ይልቅ የጸረ ሙስና ጥረቶችን ለማጎልበት የሚያግዙ ውሳኔዎችን እንዲወስዱ እንፈልጋለን።
ሙሰኛ ተዋናዮች ስልቶቻቸውንና አካሄዶቻቸውን በየጊዜው ይለዋውጣሉ። በመሆኑም በዚያው ፍጥነት ተከታትሎ ለመከላከልና ስልጣንን ተጠቅሞ የሚፈጸምን አገርን የመዝበር አሰራር ከስሩ ለመንቀል ለተፈጠረው ለዚህ ታሪካዊ ድል ምላሽ ለመስጠት የሚያስችሉ ስልቶችን እያጠናከርን እንገኛለን። የህዝብ ሀብት ለህዝብ ጥቅም እንዲውል ለማድረግ ቁርጠኛ ከሆኑ ሁሉ ጋር ለመስራትም ተባባሪዎችን እንጋብዛለን ሲሉ የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት USAID አስተዳዳሪ ሳማንታ ፓወር የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች ዝግጅቶቻችንን በዚሁ እናጠቃልላለን። ፕሮግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ዝግጅቶቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ የቆየሁት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ አስተያየቶች ካሏችሁ በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ አለዚያም በዋትሳፕ ቁጥራችን 202-251-3505 ከፊቱ የመደመር ምልክትና አንድ በማስቀደም መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ነገ በሌሎች ዝግጅቶች እንገናኛለን። ሰላም፣ ደህና ደሩ።